ዛሬ ትልቁ ትኩረታችን በሶስት ሳምንታት እድሜ በሚካሄደው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ወሳኝ የሆነ አሰራር ነው።
ኤሌክቶራል ኮሌጅ እንግዲህ በዚህ ሀገር ከፍተኛ ሳይሆን በተዘዋዋሪ መንገድ ፕሬዚደንቱ የሚመረጥበት ነው። ታሪካዊ አመጣጡን ስናይ ዛሬ ኦልሞስት 400 ዓመት ማለት ነው። የህገ መንግስት አርቃቂ ጉባኤ ላይ በተሰበሰቡበት ጊዜ ሀገሩን ለመሰረቱ ሰዎች እንዴት ነው ፕሬዚዳንቱ የሚመረጥበት ስርዓት የሚቀረጸው የሚለውን ለመመለስ ብዙ ሀሳቦች ቀርቦ ነበር። አንደኛው ህዝቡ ቀጥታ ይምረጠው የሚል ነው። ሁለተኛው ደግሞ የለም ኮንግረስ አባላት ይምረጡት የሚል ነበር እና ይህን ሁለቱን ለማስታረቅ በሚል ነው የተፈጠረው።
አንድ ወር ያልሞላ ጊዜ በቀረውና ከመቼውም በላይ ወሳኝ መሆኑ በሚነገርለት የዘንድሮ የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ሂደት ቁልፍ ስለሆነ
በብዙዎች ዘንድ በወጉ በማይታወቅ ነገር ግን ዘመን የጠገበ የምርጫ ስርዓት አንድ አካል የሆነ አሰራር ዙሪያ የምናደርገው ውይይት ነው ቀዳሚው።
በእንግሊዝኛው ኤሌክቶራል ኮሌጅ ይባላል። አሜሪካውያን ቀጣዩን ፕሬዝዳንታቸውን ለመምረጥ ከሰጡት ድምጽ አብላጫውን በማግኘት ብቻ
አይሳካምና በዚህ አሰራር በሚያገኘውም ድምጽ የምርጫው አሸናፊ ካልሆነ የቀጣዩን ፕሬዝዳንት ማንነት በርግጥ የሚወስን አሰራር ነው የምናወራው።
አሁን በመጠኑም ቢሆን ግራ ሊያጋባ ስለሚችልበት ሁኔታ አንዷን ጫፍ ሳትጨብጡ አልቀራችሁም።
እንግዳችን ዶክተር ፋሲል ቸርነት በጆርጂያ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ትምህርት ክፍል ረዳት ፕሮፌሰር ናቸው።
ኤሌክቶራል ኮሌጅ ለመሆኑ ምንድን ነው?
እንደምንስ ሲሆን የምርጫውን ውጤት መወሰኑ? ዶክተር ፋሲል ቸርነት በቅድሚያ ለጊዜው እናመሰግናለን።
አመሰግናለሁ። እንደምን አመሻችሁ አሉላ?
እንደምናመሹ ዶክተር ፋሲል።
ጤና ይስጥልኝ።
እንደምናመሽሽ ዶክተር ፋሲል። ዩናይትድ ስቴትስ ፕሬዝዳንታዊው ምርጫ ለምክር ቤቶች መቀመጫዎች የሚደረጉ ምርጫዎች የተቃረቡበት የምርጫ ሰሞን ነው። ከምርጫ ጋር የተያያዙ ጉዳዮች እናነሳለን። ይልቁንም ደግሞ የምርጫ አሰራርና ሂደትን የሚመለከቱ በቅርብም በርቀትም ላሉት አድማጮቻችን ይበጃሉ የምንላቸውን አንዳንድ ርዕሰ ጉዳዮች እያነሳን እናወያያለን። ለዛሬው የራዲዮ መጽሔት የመረጥነው ርዕስ በዩናይትድ ስቴትስ የምርጫ አሰራር ሂደት በእንግሊዝኛው አጠራር ኤሌክቶራል ኮሌጅ በመባል የሚታወቀውን ተመጣጣኝ አማርኛ ስያሜ ያላገኘንለትን አሰራር ይመለከታል። ታሪካዊው ይህ አሰራር የተፈጠረበትን የዚህን ዘዴ አሰራር ምንነት ራሱ በመረዳት ብንጀምር አብዛኛው ዓለም ከሚያውቀው አብላጫ ድምፅ ያገኘ አሸናፊ የሚሆንበት አሰራር ጋር የሚነጻጸርበትን ሁኔታ ለቀረበ መረዳት ምንድን ነው ኤሌክቶራል ኮሌጅ ዶክተር ፋሲል?
እሺ፣ እንግዲህ እንዳልከው የአማርኛ አቻው እዚህ ላይ የለም። ስለዚህ በእንግሊዝኛ ነው የምናነሳው። ኤሌክቶራል ኮሌጅ እንግዲህ በዚህ ሀገር ልዩ የተፈጠረ የአሰራር ዘይቤ ቀጥተኛ ሳይሆን በተዘዋዋሪ መንገድ ፕሬዚደንቱ የሚመረጥበት ነው። ታሪካዊ አመጣጡን ስናይ እንግዲህ ወዴት ይወስደናል? የዛሬ ኦልሞስት 400 ዓመት ማለት ነው የህገ መንግስት አርቃቂ ጉባኤ ላይ በተሰበሰቡበት ጊዜ እነዚህ ሀገሩን ለመሰረቱ ሰዎች እንዴት ነው ፕሬዚዳንቱ የሚመረጥበት ስርዓት የሚቀረጸው የሚለውን ለመመለስ ብዙ ሀሳቦች ቀርቦ ነበር። አንደኛው ህዝቡ ቀጥታ ይምረጠው የሚል ነው። ሁለተኛው ደግሞ የለም ኮንግረስ አባላት ይምረጡት የሚል ነበር እና ይህን ሁለቱን ለማስታረቅ በሚል ነው ይሄ ኤሌክቶራል ኮሌጅ የተፈጠረው። 1787 ጀምሮ 1800 ላይ አንድ ምርጫ ነበረ፣ የፕሬዚደንሻል ምርጫ። እዛ ላይ ምን ችግር ተፈጠረ? ሁለቱም እኩል ድምፅ አገኙ እና ተወዳዳሪዎቹ አስቸጋሪ ሆነ። ምክንያቱም ህጉ ይህን ነገሮች ዘርዝሮ አያይም ነበረ። ስለዚህ በ1804 12ኛ የህገ መንግስት ማሻሻያ ላይ በበለጠ አብራርተውት አንደኛው ፕሬዚደንትና ቫይስ ፕሬዚደንቱ በአንድ ትኬት ላይ እንዲሆኑ፣ ሁለተኛ ነገር ደግሞ ከኤሌክቶራል ኮሌጅ ድምፅ ውስጥ አብላጫው ማለት 270 ያላገኘ ተመራጭ ካለ ሀውስ ኦፍ ሬፕሬዘንታቲቭስ ተሰብስቦ እያንዳንዱ ስቴት ድምፅ የሚሰጥበት ሁለተኛ ዙር ምርጫ ተደርጎ 26 ድምፅ ያገኘው አሸናፊ ይሆናል ማለት ነው። ይሄ ነው ታሪክ አመጣጡ። እንግዲህ በ1787 ህገ መንግስቱ ሲረቅ አብሮ ህግ ሆኖ ቀረበ፣ የህገ መንግስቱ አካል ሆኖ። ከዛ በ1804 ደግሞ በ12ኛው ህገ መንግስት ማሻሻያ እነዚህ ማሻሻያዎች ተደረጉበት ማለት ነው።
ራሱስ ምንድን ነው እንዴት ነው የሚሰራው ብሎ ለሚጠይቅ ሰው ኤሌክቶራል ኮሌጅ ሲባል ምኑ ነው የሚቆጠረው ለሚል ለአሰራሩ በአድ ለሆነ ሰው እንደ አንድ ሁለት ከማከል ቢችሉ
ጥሩ ነው። እሺ፣ እንግዲህ ኤሌክቶራል ኮሌጁ 538 ሰው መራጮች ነው ያሉበት። ይህ ቁጥር ከየት መጣ ብትል የአሜሪካን ሴኔት የበላይኛው አካል 100 አባላት ነው ያሉት። የታችኛው ደግሞ 435 ነው። ሲደመር 535 አባላቶች አሉት። 535 አባላቶቹ ላይ እናንተ ያላችሁበት ዲስትሪክት ኦፍ ኮሎምቢያ ድምጽ ሰጪ አባላት ባይኖሩትም 3 ኤሌክተሮች በሕገ መንግስቱ ተሰጥተውታል። ስለዚህ 538 ኤሌክተሮች ያሉበት ኮሚቴ ነው ነው ከዛ ውስጥ ፕሬዚደንቱ ማሸነፍ የሚታወቀው 270 ድምጽ ያገኝ ማለት ማጆሪቲ ድምጽ ያገኝ አሸናፊ ይሆናል። እና ይሄ ቁጥር እንደገና ስታየው በየስቴቶቹ በ50 ስቴቶቹ ሲከፋፈል እያንዳንዱ ስቴት ያለው ኤሌክተር ብዛት የሚወሰነው ኮንግረስ ውስጥ ባሉት የሃውስ ኦፍ ሪፕሬዘንታቲቭስ ተወካዮች ቁጥርና ሁለቱ ሴኔተሮች። ለምሳሌ ጆርጂያ 14 ኮንግሬሽናል ዲስትሪክት አለ እና እያንዳንዱ ስቴት ያው ሁለት ሴኔተር ነው ያለው ቢተልቅም ቢያንስም። ስለዚህ 16 ኤሌክተሮች አሉት ማለት ነው ጆርጂያ። ካሊፎርኒያ ብትሄድ እንደዚሁ 55 ነው፣ ሁለቱ ሴኔተሮች ናቸው፣ ሌሎቹ የምክር ቤት አባሎች ናቸው። እና ቁጥሩ የእያንዳንዱ ስቴት የኤሌክቶራል ኮሌጅ ቦት የሚወሰነው በተወካዮቹና በሴኔተሮቹ ቁጥር ብዛት ነው።
እንዳሉት ግዛቶቹ በሁለቱ ምክር ቤቶች ውስጥ ባሏቸው ተወካዮቻቸው ብዛት መሰረት ያን ቁጥር ያለው ድምጽ እንደሚሰጡ ወይም ያን ግዛት ያሸነፈ ሰው ለግዛቶቹ ከተመደበው ድምጽ ይሄን ሀሉን አግኝቷል ይባልና ይበልጡንም ደግሞ ሁሉንም ጠቅሎ የሚወስድበት ሁኔታ አለ።
አዎ፣ ለምሳሌ አሁን ኒውዮርክ 29 ኤሌክተሮች አሉት፣ ምርጫ ሰጪዎች አሉት። ያብቶ በምንድነው የተወሰነው? እያንዳንዱ ስቴት ሁለት ሴኔተር ነው ያለው፣ 27ቱ ደግሞ የኮንግሬሽናል ዲስትሪክት ቁጥር ብዛት ነው፣ የተወካዮች ቁጥር ብዛት ነው። ስለዚህ በዛ ልክ ነው ማለት ነው እያንዳንዱ ስቴት ኤሌክቶራል ኮሌጅ ውስጥ ድምፅ ሰጪ የሚኖረው።
ስለዚህ የስቴቶች የህዝብ ብዛት የኤሌክተሮቹን ወይም ደግሞ እነዚህ የመራጭ የህዝብ ተወካይ መራጮችን ብንላቸው የእነሱን ቁጥር የሚወስነው እሱ ነው፣ የህዝቡ ብዛት ነው፣ የስቴቱ የህዝብ ብዛት።
በትክክል በትክክል። አሁን ለምሳሌ ትንሹ ስቴት ለምሳሌ ዋዮሚንግ ብናይ ፖፑሌሽኑ ወደ 600,000 አይደርስም፣ ግን አነስተኛው የተባለው ስቴት 3 ኤሌክቶራል ኮሌጅ ቦታ አለው። በዛ ቁጥር መጠን ዲስትሪክት ኦፍ ኮሎምቢያ የተሰጠው 3 ነው። እንግዲህ ከሶስት አንስተ እስከ ካሊፎርኒያ 55 ድረስ ማለት ነው። እንደየ ስቴቱ ህዝብ ብዛት ይቀንሳል ይጨምራል ማለት ነው።
ዶክተር ፋሲል፣ በትንንሾቹ ግዛቶችና ብዙ ህዝብ ባላቸው ግዛቶች መካከል ያለው የኤሌክቶራል ኮሌጅ መራጮች ቁጥር ድልድሉ ፍትሐዊ አይደለም የሚለው አንዱ ጥያቄና ውዝግብ ነው። በዚህ ላይ ምን ማብራሪያ ይሰጡናል?
ጥሩ ጥያቄ ነው። እንግዲህ እንዴት ነው አሁን ትናንሾቹ ግዛቶች የመጨረሻ 3 ነው ያላቸው ብለናል። የህዝብ ቁጥራቸውን ብናይ ለምሳሌ አሁን ዋዮሚንግን እንውሰድ፣ 600,000 የማይጠጋ ህዝብ ብዛት ነው ያለው፣ 3 ኤሌክተሮች አላቸው። ምክንያቱም ሁለቱ ያው በሴኔተር የሚወከሉ ናቸው፣ አንዱ የግዛት ነው እና ፖፑሌሽኑን የህዝብ ብዛቱን በ3 ብታካፊው አንድ ዲስትሪክት የሚወክለው ወደ 192,000 ሰው ነው። ካሊፎርኒያ ደግሞ ብንመጣ ወደ ኦልሞስት 40 ሚሊዮን የሚጠጋ ህዝብ አለ እና እያንዳንዱ የኮንግሬሽናል ዲስትሪክት በአማካይ 730,000 ሰው ነው የሚወክለው። እንግዲህ ይሄ እነዚህ ለትናንሽ ስቴቶች አለ ትልቅነታቸው ትልቅ እንዲሆኑ ያደርጋቸዋል። እና ለምሳሌ ባለፈው ምርጫ በ2016 ሂለሪ ክሊንተን በህዝብ ድምፅ አብላጫውን አግኝተዋል፣ ግን ፕሬዚዳንት ትራምፕ ደግሞ እንዲህ የትናንሽ ስቴት የቃረሙት ኤሌክቶራል ኮሌጅ ቦት አብላጫ ስለሆነ በዛ ምክንያት ሊያሸንፉ ችለዋል። አንዱ የኤሌክቶራል ኮሌጅ ችግር ደግሞ ይሄ ነው። ሰዎች የሚወቅሱት ይህንን ሲስተም አንዱ ይሄ ነው። ምክንያቱም ትናንሾቹ ስቴቶች ውስጥ ያለው የውክልና መጠንና ትላልቆች ውስጥ ያለው ፍትሐዊ አይደለም። አንድ ተወካይ 700,000 ሰው ይወክላል፣ እዛ ደግሞ አንድ ተወካይ 190,000 ሰው ይወክላል እና ይሄ አንድ ሰው አንድ ድምፅ የሚለውን መርህ የሚሽር ነው የሚል ወቀሳ ይቀርብበታል። በታሪክ ስናይ ወደ 5 ምርጫዎች ላይ ይሄ ነገር ተፈጽሟል። በቅርቡ እንኳን ብታይ በ2000 የጎር እና ቡሽ ፕሬዚዳንታዊ ምርጫ ላይ ጎር አብላጫውን የህዝብ ብዛት ያገኙት ድምፅ እሳቸው ናቸው፣ ግን ኤሌክትራል ኮሌጅ ቦትን ያገኙት ጆርጅ ቡሽ ነበሩ። 2016 ሂላሪ ክሊንተን ወደ 3 ሚሊዮን ድምፅ አብላጫ አግኝተው ነበር። ነገር ግን ኤሌክትራል ኮሌጅ ቦቱ ላይ እነዚህ የትናንሽ ስቴቶቹ ሲጠራቀሙ ብልጫ ለትራምፕ ስለሰጡ ፕሬዚዳንት ትራምፕ አሸንፈዋል። ይሄ ነው እንግዲህ አንዱ ወቀሳ፣ በዚህ አይነት አሰራር ያለው አንዱ ወቀሳ ይሄ ነው። ፖፑላር ቦቱን ያገኘ ሰው እንዴት ላይ መረጥ ይችላል? እና ሲስተሙ ወይም ደግሞ ኤሌክትራል ኮሌጅ አሰራር ልክ አይደለም። በዚህ ላይ ደግሞ አሁን በታሪክ በሚታዩት ቅኝቶች ማን ስቴት ሪፐብሊካን ፓርቲ ደግፋል ማን ስቴት ዴሞክራቲክ ፓርቲ ደግፋል ነው ኦሬዲ የታወቀ እና ብዙ ጊዜ ምርጫ ላይ ተወዳዳሪዎች የሚያተኩሩት እነዚህ ባትል ግራውንድ የሚባሉ ስቴቶች ላይ
አንድ አንዱን አንድ ሌላውን የሚመርጡ ወደ አንዱ ያላደሉ ለይቶላቸው ካንዱ ጋር ያሉት
ሁለቱም ተመሳሳይ አይነት የድጋፍ አብላጫ ያለበት ፓርቲ የለም እና እነዛ ላይ የሚያተኩረው ትላልቆቹን ጋር መሄድ ማስፈልግ የታወቀ ነው። ካሊፎርኒያ ዴት ኒውዮርክ ዴት ታሪካዊ ዴታ ሲያዩት በተደጋጋሚ ዴሞክራቲክ ፓርቲ እጩዎች ነው የሚመርጡት። ስለዚህ ተመራጮች እዛ አካባቢ ሄደው ጊዜያቸውንም አያጠፉም። የሚሄዱት እንደነዚህ ወደይም ወዲያም ላላሉ ፓርቲዎች ላልደገፉ ፓርቲዎች ያሉበት ስቴቶች ላይ ነው የሚያተኩሩት።
እንደ ፔንሲልቬኒያ፣ አሪዞና፣ ዊስካንሰን የመሳሰሉ
ሚቺጋን፣ እኔም ያለሁበት ጆርጂያ። እንግዲህ አንዱ ምክንያት ምንድን ነው? የህዝብ ቁጥር መጨመር ከተለያየ የህብረተሰብ ክፍል ደግሞ እየመጡ በእንግሊዝኛ ዴሞግራፊክ ትራንዚሽን የሚሉት ነገር በአብዛኛው ቦታ እየቀየረው ነው። ስለዚህ አሁን ጆርጂያ ለምሳሌ ባለፉት ቀዳሚ ኤሌክሽኖች ብዙ ጊዜ ሪፐብሊካን ካንዲዴት ነበር የመጡት፣ ግን እንዳያችሁት በ2020 ለመጀመሪያ ጊዜ ጥቁር ሴኔተር፣ አንድ ደግሞ አይሁዳዊ ሴኔተር ለመመረጥ በቅተዋል። ፕሬዚዳንት ባይደንም በትንሽ ድምፅ ያሸነፉት። እዚህ አንዱ እንግዲህ መገለጫው ይሄ ነው።
መልካም። ይሄ የለውጥ ነገር ከተነሳ ዶክተር ፋሲል ቀደም ብለን በስፋት ያነሳነው ኤሌክቶራል ኮሌጅ የተባለ አሰራር ወይም የምርጫ ሂደት ዘይቤ በዘመናት ውስጥ ከዚህ ቀደም ከነበረው ይዘት ተለውጧል ምንል ከሆነ ቀድሞ ከታሰበበት ወይንም ደግሞ ቀድሞ ከተያዘለት ሁኔታ አንጻር የቱን ያህል ተለውጦ ይሆን? ከተለወጠስ ምኑ ነው የተቀየረው?
እውነት ለመናገር እንግዲህ ህጉ በአብዛኛው ብዙ መሰረታዊ ለውጦች አላየም። መሰረታዊ ሀሳቡ እንዳለ ነው። እንዳልኩ በ1787 የህገ መንግስቱ ሲረቅ ያለው መሰረታዊ ሀሳብ ምንድን ነው? በተዘዋዋሪ በቀጥታ ህዝቡ እንዲመርጥ ሳይሆን በተዘዋዋሪ የሚለው እንደ አስታራቂ ሀሳብ ሆኖ ተመሰረተ። ከዛ በኋላ ግን የበለጠ ያልታዩ ነገሮችን ከዚህ በፊት ለምሳሌ ሁለቱም እጩዎች አብላጫ ድምፅ ባያገኙ ባይሸናነፉ ምንድን ነው የሚሆነው የሚለው አሁን በማሻሻያው መሰረት የተወካዮች ምክር ቤት እያንዳንዱ ስቴት አንድ ድምፅ ኖሮት መርጦ ከሁለት አብላጫ ድምፅ ካገኙት መካከል አንዱን ይመጣል ይላል። ሁለተኛ ደግሞ ሌላው ምንድን ነው? በፊት ፕሬዚዳንትነት ለመሆን የሚወዳደሩት ሁለቱ ሰዎች ብዙ ያገኘው ፕሬዚዳንት ይሆናል፣ ብዙ ያላገኘው ምክትል ፕሬዚዳንት ይሆን ነበረ ከዚህ በፊት። ግን አሁን ምናደረው በዛ ማሻሻያ መሰረት የተለያየ ቲኬት ነው የሚሆነው። ምክንያቱም የተቃዋሚ ፓርቲ የሆኑ ሰዎችን አንድ ላይ አድርጋችሁ ስሩ ማለት በተግባርም ከዛም እንደታየው ፈጽሞ አመቺ ስላልነበረ ያንን ቀየሩት ማለት ነው። ከዛ ባለፈ ይሄን ነገር ለመቀየር የአሜሪካን ህገ መንግስት ለመቀየር በጣም አስቸጋሪ ነው። አምስተኛው ማሻሻያ የህገ መንግስቱ አንድ ህገ መንግስታዊ ለውጥ ለማምጣት አንደኛ በሁለቱም ቤቱ በሀውሱም በሴኔቱም 2/3 ድምፅ ኖሮ ፕሮፖዝ መደረግ አለበት። ከዛ በኋላ ደግሞ 3/4 ድምፅ በስቴት ህግ አውጮች ስብሰባ ላይ 3/4 ድምፅ ሲኖር በአብላጫው ህገ መንግስታዊ ማሻሻያው ይደረጋል ይላል። እንዴት ከባድ እንደሆነ ማወቅ የሚቻለው እስከ ዛሬ ከተመሰረተ ህገ መንግስት ወደ 10,000 በላይ ማሻሻያዎች ቀርበዋል። ከዛ ውስጥ 27 አሜንድመንት ብቻ ነው ያለን፣ 27 ማሻሻያ። ስለዚህ አሁን ምንድን ነው እየተደረገ ያለው? በስቴት ደረጃ ህገ መንግስቱን ሳናሻሽል የምርጫ ህጎች የስቴቶች ኃላፊነት ስለሆኑ ስቴቶች ያመጡት አንድ ናሽናል ኢንተርስቴት ኮምፓክት የሚባል አለ። ይህም ምንድን ነው? ብሔራዊ የህዝብ ድምፁን ላሸነፈው እጩ ሁሉም ስቴቶች ተስማምተው ኤሌክቶራል ኮሌጅ ቦታቸውን እንዲሰጡ የሚያደርግ ስምምነት ነው። እስካሁን 17 ስቴቶች ፈርመዋል ይህንን እና የእነሱ ድምፅ ሲደመር ወደ 205 ይመጣል። ትንሽ ስቴቶች ተጨምረው ወደ 270 ከደረሰ እንግዲህ ህገ መንግስቱን ሳንቀይር ይህን ኤሌክቶራል ኮሌጅ ቀየር ነው ማለት ነው። እና ከብዙ ፕሮፖዛሎች ሁሉ ይሄኛው ትንሽ ስር እየያዘ የመጣ ይመስላል።
አብላጫ የህዝብ ድምፅ ያገኘው የመራጭ ተወካዮቹን ድምፅ በሙሉ ጠቅልሎ የሚወስድበት አሰራር ነው ማሻሻያው።
አዎ፣ ናሽናል ፖፑላር ቮት ኢንተርስቴት ኮምፓክት ይባላል። እና እስካሁን ወደ 16 ስቴቶች ፈርመዋል። የእነሱ ድምፅ ሲደመር ወደ 205 ኤሌክቶራል ቮት ይመጣል። 270 ከደረሰ በጣም ለውጥ ያመጣል ማለት ነው።
ዶክተር ፋሲል፣ በተለይ እንደዚህ ፕሬዚደንታዊ ምርጫ በመጣ ቁጥር የኤሌክቶራል ኮሌጅ ጉዳይ በጣም ያነጋግራል፣ ያወዛግባል፣ አስፈላጊነቱ ላይ ጥያቄ ይነሳል። አሜሪካውያን በዚህ ጉዳይ ላይ አመለካከታቸው በአሁኑ ጊዜ እንዴት ነው የሚያዩት ነገሩን?
የሚገርምሽ ነገር በአብዛኛው ብዙ ሰው እንግዲህ በማስተር በኮሌጅ ደረጃ እንኳን ብዙ ሰው ይሄን ነገር በዝርዝር አያውቀውም እንዴት እንደሚሰራ። እንዲያውም አብዛኛው ሰው ሄዶ ሲመርጥ ቀጥታ የራሱ ድምፅ ለፕሬዚዳንት ተወዳዳሪው የሚሰጥ ነው የሚመስለው። አሁን ጊዜ ምርጫ ሲኖር ጉዳዩ ሲነሳ አንዳንድ ሰው ጠቃሚ ነው ብሎ ማዳመጥ መጀመር ይኖራል እና በዛ ምክንያት የተወሰኑ ሰዎች ሊያውቁ ይችላሉ። ግን የእኔ ድምፅ ለካ ዋጋ የለውም የሚል ኮንክሉዥን ላይ የሚደርሱ ሰዎችም አሉ እና እኔ ሄጄ ብመርጥ ጥቅሙ ምንድን ነው? ዞሮ ዞሮ እነሱ ናቸው። እነሱ ደግሞ በህገ መንግስቱ መሰረት በህዝብ ድምፅ ላይ የተመሰረተ ውሳኔ እንዲያደርጉ ጠይቃቸው። ነገር ግን አንዳንዴ ደግሞ እነዚህ ፌድለስ ኤሌክተርስ ይባሏል፣ ታማኝ ያልሆኑ ኤሌክተሮች ወይ አንመርቅም ይላሉ ወይ ደግሞ ለዛኛው ድምፅ ይሰጣሉ ይላሉ። እና እንዲህ ቢያደርጉ በህግ የሚያስቀጣ ምንም ነገር አልነበረም እስከ ቅርብ ጊዜ ድረስ። ግን አሁን አሁን ይሄ ነገር እንዳይበረታታ ብዙ ስቴቶች ህግ እያወጡ ነው እና የሱፕሪም ኮርቱም የነዚህ ስቴቶች ህግ ተገቢ ነው ህገ መንግስት ነው ብሎ አጽድቋል። ያንን እንግዲህ እንዳይበረታታ ለማድረግ ይመስላል።
ዶክተር ፋሲል መጨረሻ ብናደርግ የአብዛኛውን ድምፅ የአብላጫውን ድምፅ በማሸነፍ የሚገኘው ውጤትና ወሳኙ በመሆኑ በመጨረሻው ኤሌክቶራል ኮሌጅ የሚባለውን ስርዓት የተከተለው ድምፅ ቀደም ብለው በምሳሌዎች ሁሉ ያስረዱት ለአሸናፊነት ማብቃቱን ተንተርሶ የዘረዘሯቸው ውዝግቦችና መጓደሎች ናቸው ተብለው የሚነሱት ወቀሳዎች ባሉበት ወደ አብላጫ ድምጽ በጣም በቀረው ዓለም በስፋት የሚታወቀው የብዙን መራጭ ድምጽ ያገኘ ሰው የሚመረጥበት አሸናፊ ሆኖ የሚበቃበት መንገድ እንዳቅጣጫ ቢወሰድ ያን አይነት እንቅስቃሴ እንግዲህ በቅሬታዎቹ ጎልቶ ይሰማልና ቢገፋ ምንድን ነው ፈተናው? እንደ ፈተና የሚታየው ነገር
እንግዲህ እኔ እንደ አንድ መራጭ የራሴ ከማየው ነገር ምንድን ነው አሁን የአሜሪካንን የምርጫ የመራጮች ተርናውት ብታየው ከሌላው የምዕራቡ ዓለም አቻዎቻቸው ጋር ሲነጻጸሩ በጣም ዝቅተኛ ነው፣ ወደ 50%። ብዙ ጊዜ ምርጫው በጣም የተቀራረበ ከሆነ ብዙ ሰው ይወጣል፣ አለበለዚያ ግን 50% አካባቢ ከ50-59 ነው የሚሆነው። ሌሎችን ሀገር ብታይ 85-90% ድረስ ሰው ወጥቶ ምርጫ ሂደት ላይ ይሳተፋል። ስለዚህ እንደሚባለው ከሆነ በዚህ ሀገር በአብዛኛው ፖፑሌሽኑ እየተቀየረ ሲመጣ አብዛኛው ሰው ደግሞ ከዚህ በኢኮኖሚ አኳያ ያለው ቅሬታ እየዛ ሲመጣ ቢመጥ ማንን ነው የሚመጣው የሚለው ጥያቄ ነው የሚነሳው። በተለይ አሁን ያለውን ሂደት ስናየው በዚህ በደቡብ ግዛቶች ውስጥ ያለው የተለያየ ሪስትሪክሽን ስታየው እና በሌላው ዓለም ደግሞ በአንጻራዊነት ህዝቡ እንዲመርጥ የሚያደርጉት ማበረታታት ስታየው ይሄ ጥሩ አዝማሚያ አይደለም ወደሚለው ደርሳሉ። በእኔ እንግዲህ በኩል
አወዛጋቢነቱ ጎልቶ እየተሰማ ነው።
ቀጥለን
ግራና ቀኝ የሚነሱ ሀሳቦችም እንዲሁ ይቀጥላሉ። ዶክተር ፋሲል እንግዲህ የምርጫው ጊዜ በቀናት እየተቆጠረ ነው፣ ምናልባትም ከዚህ ቀደም ባልታየ ደረጃ እየተጠበቀ ነው እና የሚያነጋግሩ የሚያወያዩ ርዕሶች እንደፈቀዱት እስከ ምርጫው ጊዜም ድረስ ሆነ የምርጫው ጊዜና በኋላ ለሚነሱ ጥያቄዎች ትንታኔ መልሰን እንደምናገኘው እናስባለን። በጆርጂያ ስቴት ዩኒቨርሲቲ የፔሪ ሜሪ ኮሌጅ የፖለቲካል ሳይንስ ፕሮፌሰር ዶክተር ፋሲል ቸርነት ለጊዜው እናመሰግናለን።
አመሰግናለሁ።